ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በድንቅ አጠራሩ እኔና እናንተን ወደ መንግሥቱ ያፈለሰን ጌታችንና አምላካችን ኢየሱስ ክርስቶስ ለዘላለም እየተመሰገነ ይሁን። እነሆ በዚህች ምሽት ደግሞ በቃሉ ማዕድ ፊት ሆነን ከእርሱም እንድንካፈል ጥበቡንም እንድንማር ደግሞ ያደረገን ታላቅ ነው እግዚአብሔር አምላካችን። በእኔና በእናንተ በደለኞች ሆነን ሳለን ሳይፈርድብን ወደ ውጭ ማውጥቶ ሳይጥለን ከቅዱሳኑ ጉባኤ ውስጥ ጨምሮን ዛሬም በቤቱ አለን። የወንጌሉን እውነት እየሰማን የወንጌሉን እውነት ደግሞ እየገለጥን ለሌሎችም እየመሰከርን በዚህ እውነት ሆኖ እውነትን በሚናገርና በሚገልጥ የወንጌሉ ቃል ታምነን ለዘላለም ደግሞ ከርሱ ጋር እንኖራለን እንነክሳለንም ወራሾች ልጆቹ ነንና። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። ዛሬም ተከታታዩን የማርቆስ ወንጌል መጽሐፍ ጥናታችንን እንቀጥላለን ማለት ነው። ባለፈው ምሽት ክፍለ ጊዜ ጥናታችን ከመግቢያው ታላላቅ ቁም ነገሮችን ጌታ መንፈስ ቅዱስ ሲገልጥልን ነበር። ዛሬ ደግሞ ከምዕራፍ 1 በመነሳት እግዚአብሔር አምላካችን የሚያስተምረንን አብረን አንድ ላይ እንመለከታለን። ይህ ወንጌላችን ወገኖቼ እውነት ነው። ማንም አላሸነፈውም፣ ማንም አያሸንፈውም፣ ወደፊትም እንዲሁ ያሸነፈ ይኖራል። እውነት ሆኖ እውነትንም ደግሞ እየገለጠ ይኖራልና ሃሌሉያ።
እውነት ሆኖ እውነት የሚያወራ ሁሉን በፍቅር የሚጠራ ሐሰተኞች የማይወዱት ወንጌላችን ነው የኛርነት። አዎ ወንጌላችን ነው የኛርነት። ወንጌላችን ነው የኛርነት። አዎ ወንጌላችን ነው የኛርነት።
አያስገድድም ለሕይወት እንኳ እውነት ነውና ቃሉ። ሐሰት የለውም በሰው አይደለም የተጻፈው ወንጌሉ። ሆኖም ታላቅ ኃይል አለው የለም የሚቋቋመው። ሆኖም ታላቅ ኃይል አለው የለም የሚቋቋመው።
እውነት ሆኖ እውነት የሚያወራ ሁሉን በፍቅር የሚጠራ ሐሰተኞች የማይወዱት
ይሰራል ባለው የመለኮታይ አዲስ ፍጥረት ያደርጋል ወንጌል ነፃ ያወጣል። አዲስ ፍጥረት ያደርጋል ወንጌል ነፃ ያወጣል።
እውነት ሆኖ እውነት የሚያወራ ሁሉን በፍቅር የሚጠራ ሐሰተኞች የማይወዱት
ወንጌላችን ነው የኛርነት። አዎ ወገኖቼ ወንጌላችን ነፃ የሚያወጣን ከኃጢአት ቀንበርም የሚያላቅቅ ከጨለማም ዓለም ነፃ የሚያወጣና ወደ እውነትና ወደ ብርሃኑ የሚያመጣ ነው። እውነት አይደለም እንዴ? እኔና እናንተ ተደላድለንና ተመቻችተን ዛሬ እየተቀመጥነው በእግዚአብሔር ቤት ውስጥ በወንጌሉ አማካኝነት ነው። ልጁ ጌታ ኢየሱስ ክርስቶስ ባይሞትና ሞትን ድል አድርጎ ባይነሳ ኖሮ እኔና እናንተ በኃጢአት ቀንበር ስር ኖ በሰይጣን ቀንበር ስር ወድቀን እንማቅቅ ነበር። እግዚአብሔር ለዘላለም እየተመሰገነ ይሁን። ሌሎች ነገስታትን ሌሎች አማልክትን ከማምለክ ልጁን ጌታ ኢየሱስ ክርስቶስ መድኃኒዓለምን ይያመለክን ለዘላለም እንኖራለን ከርሱም ጋር ደግሞ እንነክሳለን። አትጠራጠሩ ወራሾቹ ልጆቹ ነንና። እግዚአብሔር ይክበር ይመስገን። ይህንን ቃል የተናገረው እግዚአብሔር ቃል እንጂ አበባ አይደለም። እስቲ እናመስግነው። አባታችን አምላካችን እግዚአብሔር ሆይ እናመሰግንሃለን። በዚህች ምሽት ደግሞ ከወንጌል እውነት እንድንረዳ ከወንጌልም ቃል እንድንማር ደግሞ ይህንን ጊዜ ስለሰጠን ይህንን ሁኔታዎች ደግሞ ስላመቻቸህልን እናመሰግንሃለን። ወንጌል አርነት ያወጣል። ወንጌላው ነጻነት ያወጣል። ወንጌል ኃይላችን ነው። ሐዋርያው ጳውሎስ በወንጌል አላፍርም ስላለ እኛም ዛሬ ጌታ እግዚአብሔር ሆይ ባንተ ወንጌል አልናፍርም። ዛሬም ደግሞ ሕይወታችን ኑሯችን አንተን ይሸታል። እግዚአብሔር ሆይ በጨለማ ዓለም ለሚኖሩቱ በእውነት በድፍረት ታጥቀን ያንተ ወታደሮች ሆነን ይህንን የወንጌልን እውነታ ደግሞ ለመመስከር እንድንችል ኃይልና ጉልበትን ጥበብንም ማስተዋልንም ከጸባወት እንድትሰጠን እንጸልያለን። በዚህች ምሽት ከቃል የምንማረውን ደግሞ ጌታ መንፈስ ቅዱስ አስተማሪው ገልጦ እንዲያስተምረን እግዚአብሔር ሆይ አንተ ከላይ ከአርያም ተመልከተን። ስለሚኖረን ጊዜ ሁሉ ስምህ ይባረክ። በጌታችን በመድኃኒታችን በኢየሱስ ክርስቶስ በቀኝ ባስቀመጥከው በአንድ ልጅ ስም አሜን። ወዳጆቼ ባለፈው ምሽት ክፍለ ጊዜ ጥናታችን ስለዚህ ስለ ማርቆስ ወንጌል የመግቢያውን አተት አንዳንድ ነገሮችን ስንመለከት ወይም ስንጠቃቅስ ነበረ። ዛሬ ደግሞ ወደ ምዕራፍ አንድ ተሸጋግረን እግዚአብሔር የሚናገረንን አንድ በአንድ እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የማርቆስ ወንጌል ምዕራፍ አንድን ተመልከቱ። ቁርአን አድማጮቼ የማርቆስ ወንጌል ምዕራፍ 1 ከሌሎቹ የመጽሐፍ ቅዱስ ምዕራፎች ይልቅ በተለይም ከዘፍጥረት ምዕራፍ 1 የተሻለ ይዘት አለው። የመጥምቁ ዮሐንስን አገልግሎት ከኢሳይያስና ከሚልኪያስ ትንቢት ቀጥሎ በስፋት አቅርቦልናልና የኢየሱስ ክርስቶስን የመጀመሪያ ዓመታት አገልግሎት በሰፊስ ከተጠመደባት የሰንበት ቀን ድረስ የነበረውን እንቅስቃሴም አስፍሮልናል። በተጨማሪም ለምጻሙን ያነጻባትን ታላቅ ሥራ በማጠቃለል አቅርቦታል የማርቆስ ወንጌል። ኢየሱስ ክርስቶስ ምንም እንኳ ሕይወቱ በሥራ የተወጠረ ወይም የተጠመደ ቢሆንም ለጸሎት ግን ጊዜ ነበረው። እኔና እናንተስ ጊዜ አለን ሆይ? አዎ፣ በእግዚአብሔር ፊት ለመውደቅ ጊዜ አለን ወይ? ይህ ምዕራፍ በማቴዎስ ወንጌል የተጠቀሰውን የዘር ሐረግ አላሰፈረም። ንጉሥ የዘር ሐረግ እንዲኖረው ይገባል፣ አገልጋይ ተያዦች እንዲኖሩት እንጂ የልደት ሰርተፊኬት እንዲኖረው አያስፈልግም። አንድ አገልጋይ እዚህ ላይ ልብ በሉልኝ፣ አንድ አገልጋይ ከዘር ግንዱ ይልቅ የሚያስፈልገው የሚረባው የሚሰራው ሥራ ነው። አንድ አገልጋይ በብቃት ሥራውን ሊወጣው ይችላልን የሚለው ጥያቄ በዚህ የአገልግሎት መስክ ሊነሳ የሚገባው ተቀዳሚ ጥያቄ ነው። የእግዚአብሔር አገልጋይ የሚታወቀው የተሰጠውን ሥራ በማከናወኑ ነው። ከዚህም ሌላ ሮማውያንና ሌሎችም አሕዛብ ስለ ኢየሱስ ክርስቶስ የዘር ሐረግ እስከ አብርሃም ድረስ መቁጠር ፍላጎታቸውም አይደለም። የዚህን ወንጌል ምንባብ ስንጀምር እግዚአብሔር ከኢየሱስ ክርስቶስ ጋር ጠቃሚ ኅብረት እንዲኖረን ይረዳን ዘንድ እንጠይቀው። ወገኖቼ እስቲ ቀደም ብለን ከቁጥር 1 እስከ 3 ያለውን እናንብብ። የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ። እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ። የጌታን መንገድ አዘጋጁ፣
እርግያውንም አቅኑ ይያለ በመድረ በዳ የሚጮሶ ድምጽ ይላል። ይህ የኢየሱስ ክርስቶስ ወይም የዮሐንስ መጀመሪያ አይደለም። ኢየሱስ ክርስቶስ ወደዚህች ምድር መጥቶ በመስቀል ላይ መሞቱንና መነሳቱን የሚያወሳ የወንጌል ጅማሬ ነው። ወንጌል ማለት ይህ ነው ወገኖቼ። እስቲ ልገምላችሁ። ኢየሱስ ክርስቶስ ወደዚህች ምድር መጥቶ በመስቀል ላይ መሞቱንና መነሳቱን የሚያወሳ የወንጌል ጅማሬ ነው። ወንጌል ማለት እንግዲህ ይሄ ነው። በእግዚአብሔር ቃል ውስጥ ሶስት ጅማሬዎች እንዳሉ ተመዝግቧል። እነዚህን በቅደም ተከተላቸው እንመለከታቸዋለን። አንደኛ ወይም በመጀመሪያ ቃል ነበረ። ዮሐንስ ምዕራፍ 1 ቁጥር 1 በመጀመሪያ ምን ነበረ? ቃል ነበረ። ይህ የጊዜ ገደብ ወደ ሌለው ጅማሬ ማለትም ወደ ዘላለም የሚሄድ ነው። ዘላለም ከየት ይጀምራል ብለን ብንጠይቅ ጅማሬ የለውም። ለዘላለምም ይኖራል ብለን የወደፊቱን ብንናገር የዘላለም መጨረሻው የትኛው እንደሆነም ፈጽሞ መግለጽ አንችልም። ዮሐንስ ምዕራፍ 1 ቁጥር 1 በመጀመሪያ ምን ነበረ ነው የሚለው፣ ቃል ነበረ ይላል። ይህ የጊዜ ገደብ ወደ ሌለው ጅማሬ ማለትም ወደ ዘላለም የሚወስደን ነው። ይህንን የሰው ልጆች አእምሮ ሊደርስበት ፈጽሞ አይችልም። ነገር ግን ከአንድ ቦታ መጀመር አለበት። ያም ጅማሬ እግዚአብሔር ነው። ስለ እግዚአብሔር ጅማሬ ግን የምናውቀው የለም። እግዚአብሔር ከዘላለም ውስጥ እኛን ለመገናኘት መጣ። ተመልከቱ፣ እግዚአብሔር እኔና እናንተን ወይም የሰውን ልጅ ለመገናኘት ከዘላለም ውስጥ መጣ። ስለዚህ እርሱ እኛን ከተገናኘበት ጊዜ ጀምሮ ያለውን እንደ ጅማሬ ላስበው እችላለሁ። አስተዋላችሁ? እርሱ እኛን ከተገናኘበት ጊዜ ጀምሮ ያለውን እንደ ጅማሬ ላስበው ወይም ልወስደው እችላለሁ። ነገር ግን ከዚያም በፊት እርሱ እንዳለ ደግሞ አምናለሁ። ሁለተኛ፣ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ይላል ዘፍጥረት ምዕራፍ 1 ቁጥር 1። ፈጠን በሉ። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ይላል። ከዚህ ጊዜ ጀምሮ ነው ከዘላለማዊነት ወጥተን ወደ ጊዜ የምንገባው። ተመልከቱ፣ ከዚህ ጊዜ ጀምረን ከዘላለማዊነት ወጥተን ወደ ጊዜ እንገባለን። ብዙ ሰዎች የዚህችን ምድር ዕድሜ ለመወሰን ይሞክራሉ። የምድር ዕድሜ ይህንን ያክል ሚሊዮን ዓመት ነው እያሉ ይተነብያሉ፣ ይናገራሉ። ነገር ግን ማንም የሚያውቅ የለም ትክክሉን። የሰው ግምት ከስድስት ሺህ እስከ ሦስት ቢሊዮን ዓመት ድረስ ነው። እኛ የምናውቀው በጣም የተወሰነውን ነው። ነገር ግን እርሱ ሲገለጥ እኛም በእርሱ ፊት ስንቀርብ እውቀታችን ምን ያክል ትንሽ እንደነበረና በጨለማም በመስታወት እንደሚያዩ ሰዎች እንደነበርን እናስተውላለን ወይም ደግሞ እንረዳለን። እግዚአብሔር ወገኖቼ እጅግ ታላቅ አምላክ ነው። ዘመናቱም አይቆጠሩም፣ ሰውም አይደርስበትም። ሦስተኛ፣ የወንጌል ጅማሬ ማርቆስ ምዕራፍ 1 ቁጥር 1 የወንጌል ጅማሬ ማርቆስ ምዕራፍ 1 ቁጥር 1 የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ አይላል። የማርቆስ ወንጌል ምዕራፍ 1 ቁጥር 1 ከአንደኛ ዮሐንስ ምዕራፍ 1 ቁጥር 1 ጋር ይመሳሰላል። አስተዋላችሁ አይደል? የማርቆስ ወንጌል ምዕራፍ 1 ቁጥር 1 ከአንደኛ ዮሐንስ ምዕራፍ 1 ቁጥር 1 ጋር ይመሳሰላል። እነዚህ ሁለቱ ጅማሬዎች በሰው የዘመን ቁጥር ውስጥ ያሉ ናቸው። ኢየሱስ ክርስቶስ የሰውን ሥጋ ወደ ለበሰበት ትክክለኛ ጊዜ የሚያመለክታሉ። ኢየሱስ ክርስቶስ ወንጌል ነው። አስተውሉ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌል ነው። ከብሉይ ኪዳን መጻሕፍት ብዙ ያልጠቀሰው ማርቆስ ሁለት ትንቢቶችን ብቻ ጽፏል። ሮማውያን ስለ ትንቢት የሚያውቁት በጣም ጥቂት ነው። ማርቆስ እነዚህን ሁለት የትንቢት ጥቅሶች የጠቀሰው በወንጌሉ የሚናገርለት ኢየሱስ ክርስቶስ የዘር ሐረግ ዝርዝር ሳይሆን ማስረጃ ብቻ የሚያስፈልገው መሆኑን ለሮማውያን ለማሳየት ነው። ስለዚህም ማርቆስ ስለ ኢየሱስ ክርስቶስ የሚናገሩ ሁለት የትንቢት ጥቅሶችን ከኢሳይያስና ከሚልኪያስ ይጠቅሳል። ዮሐንስና ማርቆስ ዮሐንስ መጥምቁ ሊመጣ ላለው ለኢየሱስ ክርስቶስ መንገድ ጠራጊ ሆኖ እንደመጣ ጽፈዋል። ቁጥር 4ን ተመልከቱ። ዮሐንስ በምድረ በዳ ያጠመቀ የንስሐንም ጥምቀት ለኃጢአት ስርየት እየሰበከ መጣ አይላል። ዮሐንስ አገልግሎት ለዝግጅት ነበር። ሕዝቡን ሊመጣ ላለው ለኢየሱስ ክርስቶስ ያዘጋጃቸው ነበር። ኃጢአትን ይቅር ሊል የሚችል የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ስለሆነ። ቁጥር 5ና 6ን ደግሞ አለፍ ብለን እንመልከት። የይሁዳም አገር ሁሉ የኢየሩሳሌምም ሰዎች ሁሉ ወደ እርሱ ይወጡ ነበር፣ ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ዮሐንስም የግመል ጠጉር ለብሶ በወገቡ ጠፍር ይታጠቅ፣ አንበጣና የበረሃ ማርም ይበላ ነበር ይለናል። መጥምቁ ዮሐንስ በመልእክቱ ብቻ ሳይሆን የኢየሱስ ክርስቶስን አምላክነት በመግለጥ በጣም አስደናቂ ሰው ነበር። ለዚህ ልዩ አገልግሎት የተመደበ ሰው ነበር። በካህናትና በሌዋውያን ደረጃ የሚቆጠር በመሆኑ በኢየሩሳሌም በሚገኘው ቤተ መቅደስ ያገለግል ዘንድ ይጠበቅ ነበር። ነገር ግን እግዚአብሔር እንደ ነቢይ ጠራው። ወደ ምድረ በዳም ሄዶ ይሰብክ ጀመረ። ብዙ ሰዎችም ይሰሙት ዘንድ ወጡ። ዛሬ ወገኖቼ ቤተ ክርስቲያንን ለመትከል የምንፈልገው ሰዎች በሚኖሩበት ወይም በአንድ ላይ ሊሰባሰቡ በሚችሉበት ቦታ ነው። ቤተ ክርስቲያን ለሁሉ የምትመች መሆን እንዳለባት ይሰማናል። እኛም እንደዚሁ እንገምታለን። መጥምቁ ዮሐንስ ግን በዚህ አይነት መንገድ አልሄደም። ወደ ማዶ ወደ ምድረ በዳ ወጥቶ መስበክ ማገልገል ጀመረ። እጅግ ብዙ ሕዝብ የሚሰሙት ዘንድ መጡ። ቁጥር 7 ተጎንብሼ የጫማውን ጠፍር መፍታት የማይገባኝ ከእኔ የሚበረታ በኋላዬ ይመጣል ይላል። ይህ ሁኔታ ዮሐንስ ስለ ተረዳው አስደናቂ ነገር ይገልጽልናል። ሕዝቡን ቀስቅሷቸዋል። ያልተለመደ አካሄድ ያለውና ጠንካራ ሰውም ነበረ። ነገር ግን ድምፅ ነኝ እያለ ይናገር ነበረ። ትሕትናውን ልብ በሉ። መጥምቁ ዮሐንስ ትሑት ሰው ነበረ። ቁጥር 8 እኔ በውሃ ጠመቅኳችሁ፣ እርሱ ግን በመንፈስ ቅዱስ ያጠምቃችኋል እያለ ይሰብክ ነበር ይላል። ይህ በዮሐንስና በኢየሱስ መካከል ያለው ትልቁ ልዩነት ነው። እውነተኛው ጥምቀት የመንፈስ ቅዱስ ጥምቀት ነው። ልብ በሉ፣ እውነተኛው ጥምቀት የመንፈስ ቅዱስ ጥምቀት ነው። ልማዳዊ ጥምቀት ግን በውሃ የምንጠመቀው ነው። የውሃ ጥምቀት ዛሬም ቢሆን አስፈላጊ ነው፣ ምክንያቱም ምስክርነት ነውና። በማቴዎስ ወንጌል ኢየሱስ ክርስቶስ የተጠመቀበት ምክንያት ራሱን ከሰዎች ልጆች ጋር ለማስተካከል እንደሆነ እንማራለን። ጌታ ኢየሱስ ክርስቶስ የተጠመቀው የጽድቅን ሥራ ለመፈጸም ሲል ነው። ቁጥር 9 በዚያ ወራትም ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ ይላል። የማርቆስን አገላለጽ አስተውሉ ወገኖቼ። ኢየሱስ መጣ ሲል ነው የገለጸው። እንዴት የሚያስደስት አገላለጽ ነው! ኢየሱስ ወደፊት አንድ ቀን ይመጣል። ያ ደግሞ በሌላ አይነት መንገድ ይገለጣል። ነገር ግን አሁን ኢየሱስ ክርስቶስ የመጣው ናዝሬት ከምትባል አንዲት ትንሽ መንደርና በአካባቢዋ ለሰላሳ ዓመታት ያክል ሊያስተምርና ሊያሰለጥን ነው። በጥምቀቱ ከሰዎች ጋር ተመሳስሎ ከሰዎች ጋር ተዛመደ። በማቴዎስ ወንጌል ምዕራፍ 3 ቁጥር 15 ጽድቅን ሁሉ ልንፈጽም ይገባናል ብሎ የተናገረውን እናስታውስ። ዮሐንስ ኢየሱስ መጠመቅ እንዳለበት አላሰበም ነበር። ቀደም ብለን እንደ ተመለከት ነው ኢየሱስ ክርስቶስ የተጠመቀው የጽድቅን ሥራ ለመፈጸም ነው። በዚህ ክፍል ኢየሱስ የሚለው ስም መጠቀሱንም ልብን በል። ኢየሱስ መጣ። ይህ ስም በዚህ ወንጌል ውስጥ የሚሠራበት የተለመደ ስሙ ነው። በማርቆስ ወንጌል ኢየሱስ የሚለው ስም ከሌላው ስም ይልቅ በመደጋገም ተጠቅሷል። ቁጥር 10 እና 11 ወዲያውም ከውሃው በወጣ ጊዜ ሰማያት ሲቀደዱ መንፈስም እንደርግብ ሲወርድበት አየና የምወድህ ልጄ አንተ ነህ በአንተ ደስ ይለኛል የሚል ድምጽ ከሰማያት መጣ አይላል። በዚህ ክፍል ሥላሴን ግልጽ በሆነ መንገድ ተጠቅሶ እንመለከታለን። ሁለተኛው የሥላሴ አካል ማለትም ኢየሱስ ክርስቶስ በዚህ ክፍል ውስጥ ሲጠመቅ እናያለን። የእግዚአብሔርን መንፈስ እንደርግብ በርሱ ላይ ሲወርድ እናያለን። መንፈስ ቅዱስ የሥላሴ ሦስተኛ አካል ነው። ከሰማይም የምወድህ ልጄ አንተ ነህ በአንተ ደስ ይለኛል የሚል ድምጽ ተሰምቷል። ይህም ድምጽ የእግዚአብሔር አብ ድምጽ ነው። አብም የሥላሴ የመጀመሪያው አካል ነው። ስለሆነም ሥላሴ በዚህ ክፍል ውስጥ በትክክል ተገልጧል። ይህም ስለ ኢየሱስ ክርስቶስ ማንነት ማረጋገጫ ሰማያዊ ማኅተም ነው። በዚህ ክፍል ነገሮች ሁሉ በፍጥነት እንደተደረጉ እናስተውላለን። እርሱ አገልጋይ ነው። መጥምቁ ዮሐንስ አስተዋወቀው። እግዚአብሔር አብ አይቶት ማኅተሙን በላዩ ላይ አደረገ። ቀጥሎ ደግሞ ከሰይጣን ሲፈተንና ለአገልግሎቱ ሲነሳሳ እናየዋለን። ቁጥር 12 ወዲያውም መንፈስ ወደ ምድረ በዳ አወጣው ይላል። አወጣው የሚለው ቃል ግዴታ ያለበትና የማይቀር መሆኑን ያሳየናል። ኢየሱስ ክርስቶስ ወደ ምድረ በዳ ሄደው በሰይጣን ይፈተን ዘንድ የእግዚአብሔር መንፈስ ወደዚያ አመራው። ይህ ልናስተውለው የሚገባን በጣም አስፈላጊ ነገር ነው። እዚህ ላይ በመጀመሪያ የጠየቅነውን ጥያቄ መጠየቅ እንችላለን። እዚህም ስፍራ ላይ ሥራውን ሊሰራው ይችላልን? ልብ በሉ፣ ሥራውን ሊሰራው ይችላልን ብለን እዚህ ላይ መጠየቅ እንችላለን። ሌሎች ሰዎች አልቻሉትም። ፈተናውን ወድቀዋል። አዳም ወድቋል። ኖህ ምንም እንኳ ከጥፋት ውሃ ቢያመልጥም መጨረሻ ላይ በሚያሳዝን ሁኔታ ወድቋል። አብርሃምም እንደ ወደቀ ተመልክተናል። ሙሴም እንዲሁ ወድቋል። የእስራኤልን ሕዝብ ከግብፅ አውጥቷል። ነገር ግን ወደ ተስፋይቱ አገር እንዲገባ አልተፈቀደለትም። ንጉሥ ዳዊትም ወድቋል። ስለዚህም ወገኖቼ እዚህ ላይ ፈተናው ኢየሱስን ለሥራው ሲያነሳሳውና ሲያነቃቃው እንመለከታለን። ቁጥር 13ን ተመልክተን የዛሬውን ትምህርታችንን እንደመድማለን። በምድረ በዳም ከሰይጣን እየተፈተነ 40 ቀን ሰነበተ፣ ከአራዊትም ጋር ነበረ፣ መላእክቱም አገለገሉት ይላል። በማቴዎስና በሉቃስ ወንጌል እንደተገለጸው በዚህ ክፍል ዝርዝር ሁኔታው አልተገለጠም። በሰይጣን ይፈተን ዘንድ 40 ቀናት ያክል በምድረ በዳ ነበረ። በእነዚያ ቀናት ሁሉ ተፈትኗል። አንዳንድ ሰዎች 40 ቀናት ያክል ከጾመ በኋላ እንደ ተፈተነ ይመስላቸዋል። ነገር ግን ወገኖቼ ሆይ የተፈተነው ሁሉንም ቀን ነው። ልብ በሉ፣ ጌታችን የተፈተነው ሁሉንም ቀን ነው። አንዳንድ ሰዎች እርሱ በምድረ በዳ በሰይጣን ይፈተን በነበረ ጊዜ የምድረ በዳ አራዊት ለፈተናው ተጨማሪ አስተዋጽኦ አድርገዋል ብለው ያስባሉ። ማርቆስ ግን ከአራዊትም ጋር ነበረ፣ መላእክቱም አገለገሉት ሲል ጽፏል። አራዊቶች ከሰው የበላይነት ስር የሚኖሩ ፍጥረታት ናቸው። እግዚአብሔርም እነዚህን ፍጥረታት የፈጠረው በዚህ መልክ እንዲተዳደሩ ነው። በኦሪት ዘፍጥረት የመጀመሪያዎቹ ምዕራፎች እንደ ተመለከትነው ምድር ለሰው ልጆችና ለአራዊት ለአዋፋትም የምትመቸና ተፈጥራለች። እንግዲህ ኢየሱስ ክርስቶስ በምድረ በዳ በተፈተነ ጊዜ ከእነዚህ አራዊት ጋር እንደ ነበረ ማርቆስ ይነግረናል። እግዚአብሔር ስለዚህ ድንቅ ቃሉ ለዘላለም ይክበር ይመስገን። ጌታችን ታላቅን ሥራ ሠርቷል። እኔና እናንተን ለመታደግ ከአውሬው ከነጣቂው ከዲያብሎስ እጅ ሊያስጥልን ስሙ ኃያል ነው። ሃሌሉያ። ወንድማችን መምህር ዶሪ ግርማ ከይርጋ ጨፌ የጻፍክልን ደብዳቤ ደርሶናል። በጌታ የተወደድ ወንድማችን መምህር ግርማ ዶሪ፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛል ይጨመርል ይያል። እነሆኛም ሰላምታችንን በዚህ ባየር ሞገድ አማካይነት እናቀርብልሃለን። መምህር ግርማ፣ ይህንን ደብዳቤ ስትጽፍልን የመጀመሪያ ይመስለናል ከጽሑፍህ ስንረዳው። እግዚአብሔር አቅሙንም ብርታቱንም ደግሞ ጨምሮልህ ለዚህ ደግሞ እንድትነሳሳ ስላደረገ እግዚአብሔርን እናመሰግናለን። አምስቱን ዓመት ሙሉ የመጀመሪያውን እግዚአብሔር አምላካችን ከማዱ ገበታ አንድም ቀን ከፍቅሩ ሳያጎለን እየመገበን ለዚህ አድርሶናል። ቀጣዩን ጊዜ ደግሞ አንተ እንዳልከው ሁሉ እግዚአብሔር እንደሚረዳን በድልም ደግሞ እንደሚያወጣን እናምናለን። መምህር ግርማ፣ ያልከውን የጠየቅከውን ጽሑፍ በአድራሻ በፖስታ ቤት በኩል እንልክልሃለንና ተጠባበቅ። እግዚአብሔር ደግሞ አሁንም የድል አምላክ ነውና ይመራናል። ካንተም ጋር ያሉትን ወገኖች እንዲሁ አበረታታ። ለሌሎችም ደግሞ ይህንን ድንቅ የሆነውን የእግዚአብሔርን ቃል እንዲያደምጡ የራዲዮን ክፍለ ጊዜ እንድታስታውቃቸው አደራ እንልሃለን። አዎ፣ በእግዚአብሔር ፊት አሆ እያልን እየዘመርን ድልን በድል እንቀዳጃለን። ክብር ለስሙ ይሁን።
ያለ በመኩ ፎከረ
ወንድማችን መምህር አባዲ ገብረ እግዚአብሔር ከደቡብ ትግራይ ከኮረም የጻፍክልን ተናፋቂው ደብዳቤ ደርሶናል። ወንድማችን መምህር አባዲ፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለበት ስፍራ ይብዛል እያልን ሰላምታችንን እኔም ወንድሜም አለማየው በዚህ በራዲዮ ሞገድ አማካኝነት እናቀርብልሃለን። የጻፍከውን ሁሉ ምስክርነት ስንመለከት በእውነት እግዚአብሔርን እጅግ አድርገን አመሰገንን። ድሮ በሰው ሬዲዮ ይህንን የመጽሐፍ ቅዱስ ትምህርት በራዲዮ ስትከታተል እንደነበረ እግዚአብሔር ባለድል አድርጎ ደግሞ እጅህን ከቸርነቱ ውስጥ አስገብቶ የራስህን ሬዲዮ ገዝተ እነሆ የእግዚአብሔርን ቃል መከታተል መጀመርህንም ስናነብ እጅግ ደስ አለን። እግዚአብሔር ታላቅ ነው። የጻፍካቸውን ግጥሞች ሁሉ ወደናቸዋል። እንዲህ የሚል መልካሙን ዜናችን ወንጌሉን ንገሪ፣ ለዓለም ሕዝብ ሁሉ ማዳኑን አብስሪ፣ እርሱን የእኛ ጌታ ለዘላለም ኗሪ። ደቂቃ ሲቆጠር ለመስማት ጓጉቼ ለመስማት ድምፅሽን ሬዲዮኔን ከፍቼ በአየር ላይ የዋለውን በሬዲዮኔ ስቤ ለመንፈሴ ብርታት ይሆነኛል ምግቤ ያልከው ስለ ምሥራች ድምፅ ራዲዮ የጻፍከውንም ተመልክተናል። እግዚአብሔር አብዝቶ ይባርክ። ኢየሱስ ክርስቶስ የዕለት እንጀራችን ነው፣ ማን ከኛ ይወስዳል? እንግዲህ ወገኖች፣ እዚህ የዛሬውን ዝግጅታችንን እዚህ ላይ እናበቃለን። እግዚአብሔር ወዶና ፈቅዶ ለሌላ ዝግጅት ብንገናኝ ደግሞ እንዲሁ ተከታታዩን ትምህርታችንን ይዘንላችሁን ቀርባለን። መምህር አባዲ፣ ደብዳቤ የነገው ደግሞ አይለየን፣ ጻፍልን። ሰላሙ ነው።